ዘመን የተገቡት የባል መድኃኒቶችና የቤት ውስጥ ህክምና ዘዴዎች አብላጫ ቁጥር ያላቸው የማህበረሰብ ክፍል ሲገለገልባቸው ይኖሩ የመሆናቸውን ያህል ጠቀሜታቸው እያደረ በዘመናዊ ሳይንስ የተለየና ፋይዳቸውም እየጎላ መምጣት ይታወቃል። ሐኪሙን ይጠይቁ በዛሬ ቅንብሩ በዚህ ጉዳይ ላይ አተኩሯል። በዚህ ጉዳይ ሙያዊ ትንታኔ እንዲሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካሉን ጋብዘናል። ዶክተር አሌክስን ያነጋግረው አላ ከበደ ነው። ዝግጅቱ እንደሚከተለው ወደ እናንተ ይደርሳል።
ዶክተር አሌክስ አካሉ፣ በቀደመው ፕሮግራማችን የአማራጭ ህክምናን ምንነትና ፋይዳ ተመልክተን ነበር። በዛሬው ዝግጅታችን ደግሞ እነኚህ አማራጭ ወይም የባህል መድኃኒቶች ወይም የቤት ውስጥ ህክምና መቼና እንዴት መወሰድ እንዳለባቸው ለመመልከት መልሰን ተገናኝተናል። በድጋሚ እንኳን ደህና መጡ።
በጣም አመሰግናለሁ አላ ለሰጠኝ እድል።
እንደ ዩናይትድ ስቴትስ ባለ ከፍተኛ ደረጃ የህክምና መመዘኛዎች ያሉበት የተለያየ ደረጃ ተደጋጋሚ ጥናቶች በሚካሄድበት እንኳን ፈዋሽነቱና ብዙ ጉዳት የማያስከትል መሆኑ እንዲረጋገጥ ይደረጋል። እሱ የሚሰሩበት የዩናይትድ ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን ተቀባይነት አግኝቷል ተብሎ ገበያ ለማቅረብ የገለጹልን መንገዶች አልፋሉ። እንደ ኢትዮጵያና የተቀረውም አፍሪካ ማየት እንችላለን። እስከ 80% ከዘመናዊ ህክምና ይልቅ በባህላዊው ላይ ይመረኮዛል የሚባል ዓለም ውስጥ ቢያንስ የሚጎዳውን ለይቶ እንዲያውቅ እነኚህን በአማራጭ ህክምና የሚታዩ የህክምና ዘዴዎችን ህሙማን በምን መመዘኛ መለየት አለባቸው? ሊጠቅማቸው ይችላል። እርግጥ ነው የመድኃኒቶቹ ተመሳሳይነትና የበሽታዎቹ የተለያዩ መሆን ሁሉ ግራ ያጋባል። አንዳንዴ መደበኛው ህክምና መልስ ሳይሰጣቸው ቀርቶ አማራጭ ህክምናው ጋር ሄደው ለህልፈት የሚዳረጉ ሰዎች ቁጥርም ትልቅ ነው። ከዛ አንጻር አንድ ሰው ይህን ህክምና ዘዴ ለመገልገል ሲያስብ በመሰረታዊነት እነኚህን ነገሮች ማሰብ አለበት የሚሉት ምንድን ነው?
በጣም ጥሩ ጥያቄ ነው አሉላ። በጣም የሚያሳዝን ነገሮች አሉ። የተነሱበት መንገድ ለመዳን መፍትሄ ለመፈለግ ይሆናል። ያ ሰው ግን ባለማወቅም ያን ነገር ይጠቀሙና የማይሆን ውጤት ያመጣል። አሁን ለምሳሌ ግሬት ፍሩት አለ። በአማርኛ ስሙን ስለረሳሁት በጣም ይቅርታ ይደረግልኝ። መደበኛ መድኃኒቶች የሚወስድ ከሆነ ለስኳር ሊሆን ይችላል፣ ለደም ግፊት ሊሆን ይችላል፣ ለካንሰር ሊሆን ይችላል። መድኃኒት የሚወስድ ከሆነ ግሬት ፍሩት እንደ ብርቱካን የሚመስል ውስጡ ቀይ ለሱ አይነት ድራግ ድራግ ኢንተራክሽን ያለ እና ግሬት ፍሩት የሚወድ ሰው ሊኖር ይችላል ኢትዮጵያ ውስጥ። መጀመሪያን ግሬት ፍሩት ከመውሰዱ በፊት ቆም ብሎ ማሰብ ያለበት ይሄ ምግብ ከመወስዳቸው መድኃኒቶች ጋር ይጋጫል ወይስ አይጋጭም የሚለውን ዶክተሩን ማማከር ወይ ፋርማሲስቶቹን ማማከር መጠየቅ ነው። ምክንያቱም ግሬት ፍሩት ከብዙ መድኃኒቶች ጋር ይጋጫል። ትልቁ ብዬ ባሁን ምሳሌ የልብ ችግር ያለባቸው የልብ መድኃኒት የሚወስዱ፣ የደም ግፊት ችግር ያለባቸው የደም ግፊት መድኃኒት የሚወስዱ፣ ያን ነገር ከመውሰዳቸው በፊት ከመብላታቸው በፊት ግሬት ፍሩት መጠኑን ማወቅ ምን ያህል ነው መውሰድ ያለብኝ፣ ሌላ መድኃኒቶች ወስዳለሁ ወይ አብሬ። ሁለተኛው ሌላ ሽንኩርት። ሽንኩርት እንግዲህ በጣም ብዙ ጥቅም አለው። በየቀኑ መበላት ያለበት ነገር ነው። ግን አሁን ደም ለማቅጠን አንዳንድ መድኃኒቶች ይሰጣቸዋል። ከዛ ውስጥ አንደኛው ዋርፋሪን ኩመዲን የሚባለው ማለት ደም ለማቅጠን ነው። በጣም ብዙ ሽንኩርት የምትጠቀም ከሆነ ግን ምን ያደርጋል? ሞር ደምህ እንዲቀጥን የብሊዲንግ ሪስክ ያመጣል። ሽንኩርት የምትበላ ከሆነ ማለት ዋርፋሪን እየጠቀም
ደም እንዲፈስ ሊያደርግ ይችላል። የበለጠ እንዲቀጥን
ደም እንዲቀጥ ሊያደርግ ይችላል። ሞር ነው አሁን አንድ ሰው ነጭ ሽንኩርት የሚበላ ወርፈሪን የሚጠቀም ከሆነ እንደዚህ ደም የሚያቀጥን መድኃኒት እየወሰደ ከሆነ ትንሽ እንኳን የሆነች ነገር የምትቆርጠው ደም የማቆም ቻንሱ አይቆም ይችላል። እንደዚህ አይነት ነገሮች ሲደረጉ ስፔሻሊ ከተወሰነ እድሜ በኋላ ብዙ መድኃኒት የሚወስዱ ወገኖቻችን ከመወሰዳቸው በፊት ወይም ከመወስደው ምግብ ጋር እነዚህ መድኃኒቶች ምን አይነት ችግር ያመጣሉ የሚለው ምክንያቱም መድኃኒቶች ምግቡ የመድኃኒቱ መጨመር ወይም መቀነስ ብቻ አይደለም። መድኃኒቱ እንዳይሰራ የሚያደርጉ ይችላል። መድኃኒቱ ሲወሰድ ካለው ፕሮሰስ ጀምሮ ውስጥ ገብቶ ስራውን እስኪሰራ ድረስ ኢንተርፌር የማድረግ ይችላላቸው ነው። ሌላው ኤግዛምፕል ደግሞ ምን ብለናል? ግሪንቲ ደግሞ የሚጠጣ ህመም ያለው ሰው ደም ማቅጠኛ የሚሰጠው ዋርፋሪን የሚወስድ ሰው ግሪንቲ የሚጠጣ አረንጓዴ ሻይ የሚባለውን ክብደት ለመቀነስ እንደዚህ ሽድሜ ኤጅኝ ለስኳር ኢንፍላሜሽን ለመከላከል የሚጠቀሙበት ይህ ግሪንቲ ተቃራኒ ነው የሚያመጣው። ከዋርፋሪን ጋር ከተወሰደ ደምን ማርጋት ያመጣል። ደም ቶሎ ክሎት የማድረግ የማርጋት ምልክት ያመጣል። ያ ደግሞ ምን ያመጣል? ወደ ስትሮክ ሊወስድ ይችላል ማለት። ስለዚህ እነዚህ ሶስት ኤግዛምፕሎች ያነሳውበት ምክንያት ምንድን ነው? ሰዎችን ግሪንቲ እንዳይጠጡ ወይም ጋርሊክ እንዳይጠቀሙ ለማለት ሳይሆን መድኃኒት የሚወስዱ ከሆነ ይሄ ኮንቬንሽናል የምንለው መድኃኒቶች የሚወስዱ ከሆነ ለእነዚህን ነገሮች የሚጠቀሙ ከሆነ አትሊስት ቁጭ ብለው ዶክተራቸው ጋር ተመካከው ይህን እመገባለሁ፣ ተቃራኒ የምወስዳቸው ነገሮች አሉ እንደዚህ ቅጠላ ቅጠሎች አሁን ለምሳሌ ግሪንቲ ብቻ ስለሆነ አይደለም ግሪንቲ ቬጅቴብልስ የሚባሉት ራሱ ከዋርፋሪን ጋር መውሰድ በጣም ችግር አለ። እሱም ፕሮቲንግን ይጨምራል። ምክንያቱም ቫይታሚን ኬ የሚባለው ኤለመንት ውስጡ ስላለ ማለት ግሪን ሊፊ ቬጅቴብልስ
አረንጓዴ ቅጠሎች የሚባሉት ምንን ምግባችን ስርዓት
የሚባሉት እነሱ ውስጥ ያ ቫይታሚን ኬ ስላለ ያ ቫይታሚን ኬ ደግሞ አንድ ነገር ቆርጦ ደማችን ትንሽ ቆርጦ ይረጋል አይደል? ያ እንዲረጋ የሚያረግ ፋክተሮች አሉ። እነዛ ፋክተሮች ይህን ቫይታሚን ኬ ይፈልጋል ለመርጋት። ይሄ ቫይታሚን ኬ ደግሞ ከነዚህ ግሪን ሊፍ ቬጅቴብልስ ይገኛል፣ ከግሪንስ ከነሱ ይገኛል። ሶ መድኃኒት የሚወስዱ መድኃኒት ከመጀመራቸው በፊት ከዶክተሮቻቸው ወይ ከፋርማሲስቶቻቸው ጋር ችግሮች ተነጋግረው የሚመገበው ይሄ እንደዚህ እንደዚህ ነገሮች አዘወትራለሁ ይህንን እበላለሁ ከመድኃኒቱ ጋር ግጭት አለ ወይስ የለውም የሚለውን መጠየቁ ብዙ ነገሮችን ሊቀንስ ይችላል። ይሄ ነው አሉላ።
ዶክተር አሌክስ ለመቋጫ የሚሆን የመጨረሻ ጥያቄ ባነሳ፣ በምሳሌነት ካነሷቸው በቤት ውስጥ ለሕክምና ከሚወሰዱትና እንዲሁም ከተለያዩ የምግብ አይነቶች በተጨማሪ ህሙማን እንደሚወስዷቸው ሌሎች መድኃኒቶችና እንደ ህመማቸው አይነት ለመሆኑ መቼ ነው ሐኪማቸውን ወይም የፋርማሲ ባለሙያቸውን ማማከር ያለባቸው?
አሁን ስል መድኃኒት ኦልሬዲ ታዞላቸው ይሄን ኢንፎርሜሽን የሰሙ ሰዎች ሊኖሩ ይችላሉ። ምናልባት ነው ሰዎች ሊኖሩ ይችላሉ መድኃኒት የወሰዱ ግን አሁን ያንተን ፕሮግራም ሲሰሙ እስካሁን እኮ የወሰድኩ ነበረ ምንድን ነው ማድረገው ብለው መጨናነቅ የለባቸው። ዶክተሮቻቸው ጋር ተመካክረው ከፋርማሲስቶቹ ጋር ተመካክረው ይሄን አጣሩልኝ ብለው መጠየቅ ይችላሉ። እንግዲህ ጥያቄ ያጨባባቸው ሰዎች ይሄን ማድረግ ይችላሉ። አሁን ላልኩበት ምክንያት እንግዲህ እየሰጠው ነው። ሌሎቹ ደግሞ ከመጀመራቸው በፊት መድኃኒት ዛሬ ሕክምና ሄደው ዘዘኝ መድኃኒት ያስፈልግሃል እንደዚህ በሽታ ይሄ መድኃኒት ይታዘዝልሃል ሲባሉ ጥሩ መድኃኒቶች ይታዘዙልኝ፣ ግን በየቀኑ ከምወስዳቸው ምግቦች፣ መጠጦች ከእነዚህ ጋር ይጋጫል ወይ? የሚጋጭስ ከሆነ ምንድን ነው ማድረግ ያለብኝ የሚሉትን ጥያቄዎች ለሕክምና ባለሙያዎች ለፋርማሲስቶች መጠየቅ ይችላል። ስለዚህ እየወሰዱ ያሉ ገና ሊወስዱ የሚያስቡ መጠየቅ አለባቸው ብዬ አስባለሁ።
ግሩም ነው ዶክተር አሌክስ። የአማራጭ ወይም ተለዋጭ ህክምና ምንነትን አንስቶ በተለይ ደግሞ በዩናይትድ ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን በመመዘኛነት የሚታዩት በህክምና ምርመራ የሚወሰዱበትን አሳይተው ይልቁንም ደግሞ ህሙማን እነኚህን አማራጭ ህክምናዎች ሲወስዱ በመሰረቱ ማድረግ ያለባቸውን በምሳሌ አስደግፈው አስረድተውናል። ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በዩናይትድ ስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ በሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ስለሰጠኝ እድል። እግዚአብሔር ይስጥልኝ።